ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ጥር 30 2008 ዝግጅታችን ጀመረ። ጤና ይስጥልን፣ እንደምን አመሻችሁ።
ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሽታችኋል። የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባተና
እኔም አዲሱ አበበ ነን።
ከዋሽንግተን ዲሲና ከተለያዩ የአሜሪካ ግዛቶች የተሰባሰቡ ኢትዮጵያውያን ዛሬ በውጭ ጉዳይ መስሪያ ቤትና በተወካዮች ምክር ቤቱ ደጆች ላይ ሰልፍ እያደረጉ ነው።
በፖለቲካና ሲቪክ ድርጅቶች አስተባባሪነት የተዘጋጀውን ሰልፍ የሚመለከት አብይ ዘገባ ይኖረናል። የምሽቱ አርዕስተ ዜና ደግሞ አሁን ከሰልፉ ጋር የተያያዘ ጉዳይ ነው። ኦሮሚያ ውስጥ ጸረ መንግሥት ተቃውሞ ቀጥሏል። ዛሬ በሼክ አላሙዲን ይዞታ ላይ ያነጣጠረ ተቃውሞም ነበረ። የአፍሪካ ህብረትና የሶማሊያ ወታደሮች አንዲት በአልሻባብ የተያዘች መንደርን አስለቀቁ። እንደገና ከኢትዮጵያ የጋምቤላ ክልል ኃይል ትጥቁን ፈትቶ እንደገና ስልጠና እንዲያደርግ ተወሰነ የሚለውን ዜና የተመለከተ ዘገባ ይኖረናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በኦሮሚያ ክልል በምዕራብ ሸዋ በጀልዱ አንደኛና ሁለተኛ ደረጃ ትምህርት ቤቶች ካለፈው ሳምንት አጋማሽ ጀምሮ የታሰሩ ተማሪዎች እንዲፈቱ ለተገደሉት ቤተሰብ አካላት ካሳ እንዲከፈል በመጠየቅ ተቃውሞ ሲካሄድ እንደነበር ከአካባቢው በስልክ የቪኦኤ አፋን ኦሮሞ ዝግጅት ያነጋገሩ ነዋሪዎች ገልጸውልናል። ዛሬም ሰልፉ እንደቀጠለ አብራርተዋል።
አራሞ ጅጅን የሚጠታራ
ተማሪዎቹ ዛሬ ሰኞ ደግሞ ትምህርት ቤት ተሰልፈው ሄደው የትምህርት ቤቱን አስተዳደር አነጋገሩ። እኛ ትምህርት መማር እንፈልጋለን፣ ነገር ግን በአሁኑ ሰዓት በጦር ኃይል ተከበን ነው ያለ ነው። ተማሪዎችና ቤተሰቦች እየታሰሩ እየተደበደቡ ናቸው። በሰላማዊ አእምሮ መማር አልቻልንም። ችግሮቻችንና ጥያቄዎቻችንም አልተመለሱልንም። ስለዚህ ትምህርት ማቆማችን ይታወቅልን ብለው ወደ ቤቶቻቸው ተመልሰዋል።
እኒሁ ስማቸው እንዳይገለጥ የጠየቁ የጀልዱ ከተማ ነዋሪ በአሁኑ ሰዓት ወታደሮች ከተማ ውስጥ እየተዘዋወሩ ነዋሪዎችን በቁጥጥር ስር እንደሚያውሉና ከጀልዱ ብቻ 10 ሰዎች እንደተገደሉ ተናግረዋል። ነዋሪዎቹ ለሚያሰሙት ስሞታና ለተማሪዎቹ ተቃውሞ መልስ እንዲሰጡን የወረዳውን ምክትል ኢንስፔክተር ኩማ ዳባሬ፣ የአስተዳደር ኃላፊ አቶ ግርማ ለታ፣ የጀልዱ ሁለተኛ ደረጃ ትምህርት ቤት ኃላፊ አቶ መርጋ ሂካን ለማነጋገር ያደረግነው ጥረት በስልኮች አለመነሳት አልተሳካልንም። በጉጂ ዞን የሐረቆሎ ከተማ የሚገኙ ትምህርት ቤቶች ተማሪዎች በአጠቃላይ በዛሬው ዕለት የሼህ አላሙዲን የወርቅ ፕሮጀክት ይቁም፣ የታሰሩ ሰዎች ይፈቱ፣ ጥያቄያችን መልስ ያገኝ ብለው ሰልፍ የወጡ መሆኑን ተማሪዎቹ ገልጠዋል። ከተማሪዎቹ ጋር የተሳተፉት የአገር ሽማግሌዎች የተማሪዎቹን ጥያቄ ከሚመለከት ባለሥልጣናት ጋር በሰላም ለመነጋገር የወጡ ሲሆን የአካባቢው ባለሥልጣናት ግን ሽማግሌዎቹን ስብሰባ እንዲሄዱ ብለው ቢሮ ውስጥ ካስገባቸው በኋላ የፌዴራል ኃይል ጠርተው ተማሪዎቹን ሽማግሌዎቹ እንዳስደበደቡ ማድረጋቸውን ከተማሪዎቹ ውስጥ አንዷ ገልጣለች። ብዙዎች ተደብድበው ወደ ከተማይቱ ጤና ጣቢያ እንደተወሰዱ፣ ሌሎችም በብዛት መታሰራቸውን የገለጹ ተማሪዎች ከተማይቱ በአሁኑ ወቅት በከፍተኛ ጥበቃ ስር እንዳለች ይናገራሉ። ባለሥልጣናትን ለማነጋገር ቀደም ሲል እንዳልነው የተደረገ ጥረት አልተሳካም። ጥረታችን ይቀጥላል፣ እንዳገኘን እናቀርባለን።
የጋምቤላ ክልል ልዩ ኃይል ትጥቅ ፈቶ ወደ ሥልጠና እንዲገባ መደረጉን ያነጋገርናቸው የአካባቢው ነዋሪዎችና አንድ የወረዳ ምክር ቤት አባል አረጋግጠውልናል። ከ1400 በላይ ናቸው የሚባሉት የልዩ ኃይሉ አባላት በክልሉ ዋና ዋና በሚባሉት አኝዋክና ኒዌር ጎሳዎች ተከፋፍለው መጋጨታቸው የተገለጸ ሲሆን ፌዴራል ፖሊስና የመከላከያ ሰራዊት አባላት ገብተው ሁኔታውን መቆጣጠራቸውን እነዚሁ የአካባቢው ሰዎች ተናግረዋል። በልዩ አባላት መካከል በተነሳው ግጭት የደረሰውን ጉዳት አስመልክቶ ለጊዜው ዝርዝር መረጃ ባይኖረንም በግጭቶቹ መካከል ግን ሰሞኑን የአንዲት ጎልማሳ ሴትና የአንድ የአምስት ዓመት ሕፃን ሕይወት መጥፋቱም ተሰምቷል። እስካሁንም ከ900 በላይ የሚሆኑ የክልሉ ልዩ ኃይል አባላት ካምፕ መግባታቸውና ቀሪዎቹም እየተፈለጉ መሆናቸው ተገልጿል። በሌላ በኩል ደግሞ ጋምቤላ ክልል ውስጥ ከ80,000 በላይ ስደተኞች በተጠለሉበት ፑኝዶ የስደተኞች ሰፈር ውስጥ በስደተኞች መካከል የተፈጠረ ጎራ የለየ ግጭት እንደነበረ ተገልጿል። ስደተኞቹ በአኝዋክና በኙዌር ጎሳዎች ሰፈሮች የተከፋፈሉ እንደሆኑና ባለፈው ሳምንት ውስጥ ደርሷል ከተባለው ብጥብጥ በኋላ ብዙ ስደተኞች ሰፈሮቻቸውን እየጣሉ ከነዋሪው ጋር ተቀላቅለው እንደነበረ በአካባቢው ያነጋገርናቸው ነዋሪዎች ገልጸውልናል። በኢታንግና በፑኝዶ ሕዝባዊ የሰላም ስብሰባዎች እየተደረጉ ሲሆን ሁኔታው አሁን ወደ መረጋጋት እየተመለሰና ስደተኞቹም ወደ ሰፈሮቻቸው እየገቡ መሆናቸው ታውቋል። ስለ ስደተኞቹ ሁኔታ ከተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ቢሮ ተጨማሪ መረጃ ለማግኘት ጥረት እያደረግን እንገኛለን። ኢትዮጵያ ጋምቤላ ውስጥ ባሉ የስደተኞች ሰፈሮች ከ250,000 በላይ ስደተኞችን አስጥልላ እንደምትገኝ ይታወቃል።
በአፍሪካ ህብረት ሰራዊት የሚታገዙት የሶማሊያ ወታደሮች በታችኛው ቀበሌ ሸበሌ ክልል የምትገኘውንና መርካ የምትባለውን ስትራቴጂካዊት የወደብ ከተማ ከአልሻባብ ይዞታ ማስለቀቃቸውን የአይን ምስክሮችና የመንግስት ባለሥልጣናት አስታወቁ። ከአፍሪካ ህብረት ወታደሮች ጋር በመተባበር ዛሌ ማረዳ ላይ የመርካ ከተማን መልሰን ማርከናል ሲሉ የክልሉ ገዢ ኢብራሂም አደን አሊ ለቪኦኤ በቴሌፎን ገልጠዋል። ነውጠኞቹ በሽሽት ላይ ስለነበሩ አንዳችም የመቋቋም ኃይል እንዳላሳዩ የገለጡት የክልሉ ገዢ በአሁኑ ሰዓትም የህብረቱና የሶማሊያ ሰራዊት ከተማይቱን በማጽዳት ላይ እንደሚገኙ አክለው ተናግረዋል። የሁለቱ የተባበረ ሰራዊት ከተማይቱን ከነውጠኛው ቡድን አልሻባብ ነጻ ለማውጣት ታንክና የጦር ተሽከርካሪዎችን እንደተጠቀሙ ምስክርነታቸውን የሰጡ የአካባቢው ነዋሪዎች ይናገራሉ።
ባለፈው የአፍሪቃ ህብረት የመሪዎች ጉባኤ ወቅት ኮሚሽኑ የሰላም አስከባሪዎች ወደ ብሩንዲ እንዲላኩ ባለማድረጉ የብሩንዲ ተቃዋሚዎች እንደሚሉት የህዝቡን ፍላጎት አሳልፎ መስጠት አይደለም ሲሉ የህብረቱ ምክትል ሊቀመንበር ኤራስቱስ ሙዌንቻ የኮሚሽኑን አቋም ተከላከሉ። በስደት የሚገኙት የተቃዋሚው የብሩንዲ ዲሞክራሲያዊ ግንባር መሪ በኮሚሽኑ ላይ ባሰሙት ወቀሳ የፕሬዚደንት ፒየር ንኩሩንዚዛ መንግስት የብሩንዲን ህዝብ እየጨፈጨፈ ባለበት ወቅት የአፍሪቃ ህብረትና ዓለም አቀፉ ማህበረሰብ ለህዝቡ ጀርባቸውን ሰጥተዋል ብለዋል። የቡሩንዲ አመፅ የተቀሰቀሰው ፕሬዚደንት ፒየር ንኩሩንዚዛ አንድ ፕሬዚደንት ከሁለት ጊዜ በላይ አይመረጥም ወይም አይወዳደርም ከሚለው የአገሪቱ ህገ መንግስት በተጻራሪ ለሶስተኛ ጊዜ ልወዳደር በማለታቸው እንደሆነ ይታወቃል። የአፍሪካ ህብረት ምክትል ሊቀመንበር ኤራስቱስ ሙዌንቻ ስለ ኮሚሽኑ ውሳኔ ሲናገሩ የአፍሪካ መሪዎች የቡሩንዲን ሁኔታ በጥልቀትና በስፋት ተወያይተውበት ለጊዜው የድርድሩ ሂደት እንዲቀጥል በማለት የሰላም አስከባሪዎችን ከመላክ ተቆጥበዋል ብለዋል።
ስለ ብሩንዲ ጉዳይ በእርግጥ ውይይት ተካሂዷል። ብሩንዲ ችግሯን አቅርባለች። የጸጥታው ምክር ቤትም የበኩሉን አቅርቧል። የብሩንዲ መንግስት ባለሥልጣናት በሁሉም ዘርፍ መሻሻሎችን እያደረጉ ሁሉን አሳታፊ የሆነ ውይይት እያካሄዱና የጸጥታ ሁኔታም ወደ መረጋጋት እያመራ መሆኑን በመግለጣቸው አባል አገሮች እየተካሄደ ነው ለተባለው የሰላም ድርድር እድል ለመስጠት ወስነዋል።
ሙዌንቻ አክለውም የአፍሪቃ መሪዎች አንድ ከፍተኛ የመሪዎች ልዑካን ቡድን ወደ ብሩንዲ ለመላክ ማቀዳቸውን አመልክተው ይህም የልዑካን ቡድን የሰላም አስከባሪዎችን መላክ በተመለከተ ከብሩንዲ ባለሥልጣናት ጋር ይመክራል ብለዋል። ከዚህ ውጭ አሉ ሙዌንቻ፣ የአፍሪቃ ህብረት ብሩንዲ ላይ የግሉን ጫና አድርጎ ማስወሰን አይጠበቅበትም። ይህ አቋምና የአፍሪካ ህብረትም ሆነ የዓለም አቀፉ ማኅበረሰብ ውሳኔ ተቃዋሚውን አላረካም። ለብሩንዲ ህዝብ ሰቆቃ የአፍሪካ ህብረት የዝሆን ጆሮ ይስጠኝ ብሏል ነው ያለው። ይህ በእንዲህ እንዳለ ባለፈው ቅዳሜ ማታ በዋና ከተማይቱ ቡጁምቡራ በሚገኝ አንድ ሆቴል ላይ የደረሱ ሦስት የቦምብ ፍንዳታዎች እንቁላል ይሸጥ የነበረን አንድ ሕፃን ጨምሮ አራት ሰዎችን መግደላቸው ታውቋል። አርብ ዕለትም በደረሰ ሌላ ጥቃት አንድ የጸጥታ ጥበቃ ወታደርን ጨምሮ አምስት ሰዎች ተገድለዋል። ለአርብ ዕለቱ ጥቃት የብሩንዲ ሪፐብሊካን ኃይል የተባለው ታጣቂ ተቃዋሚ ቡድን ኃላፊነት መውሰዱ ተሰምቷል።
አንድ የሰብአዊ መብት ተሟጋች ድርጅት የግብፁን ሙስሊም ብራዘርሁድ ደጋፊዎች መግደል ትክክል የሚያስመስል አስተያየት የሰጡትን የአገሪቱን የፍትህ ሚኒስትር ፕሬዚዳንቱ እንዲያወግዟቸው ጠይቋል። ሂዩማን ራይትስ ዎች ዛሬ ሰኞ ለፕሬዝዳንት አብዱል ፋታህ ኤልሲሲ በላከው ደብዳቤ የፍትህ ሚኒስትሩ አህመድ አልዚንድ ወታደሩ በሚወስደው በእያንዳንዱ የጥቃት እርምጃ እስከ 10,000 የሙስሊም ብራዘርሁድ አባላት ካልተገደሉ እርካታ የሌላቸው መሆናቸውን በሚያሳይ መልኩ የተናገሩት አስተያየት የፕሬዝዳንቱን ከፍተኛ ውግዘት ሊተላለፍበት የሚገባ ነው ብሏል። ዳኛ አልዚንድ ይህን የተናገሩት እንደ አውሮፓ አቆጣጠር ባለፈው ጥር 28 ቀን ሳዳ አልባልድ በተባለ የሳተላይት ቻነል መሆኑም ታውቋል። የሰብአዊ መብት ተሟጋቹ ድርጅት አክለውም ማንም ቢሆን በፖለቲካ አቋሙና በእምነቱ ምክንያት ቢገደል ገዳዮቹ ለፍርድ እንዲቀርቡ ፕሬዝዳንት አልሲሲ ዋስትናና ማረጋገጫ ሊሰጡ ይገባል ብሏል። ይህን የዳኛውን አስተያየት እስካሁን ማንም የግብጽ ባለስልጣን አልተቃወመም፣ አስተያየትም አልሰጠበትም ሲል ሂዩማን ራይትስ ዎች አመልክቷል።
ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 30 2008 ዓ ም ምሽት ፕሮግራም ነው።
እስከ ምሽቱ አራት ሰዓት አብራችሁን ቆዩ አድማጮች። አሁን የዕለቱ አበይት ዓለም አቀፍ ዜና የሚተነተንበት የመጽሔት ክፍለ ጊዜ ላይ ነው የምንገኘው። ቀዳሚው የዕለቱ አብይ ርዕስ ነው። ዋሽንግተን ዲሲንና አካባቢውን ጨምሮ ከተለያዩ የዩናይትድ ስቴትስ ግዛቶች የተሰባሰቡ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በዛሬው ዕለት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ የተቃውሞ ሰልፍ አካሂደዋል። በርካታ የፖለቲካና ሲቪክ ድርጅቶች ያስተባበሩት መሆኑ በተገለጠው በዚህ ሰላማዊ ሰልፍ ላይ ቁጥሩ የበዛ ሕዝብ ተሳትፏል። በስፍራው ተገኝቶ የተቃውሞ ሰልፉን የተከታተለው ባልደረባችን አሉላ ከበደ እንደገለጠልን ዘገባውም እንሆ።
ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የተነሳው ሰልፍ ባለ ሶስት ረድፉን ጎዳና የአንድ ወገን ሞልቶ ከፊት ለፊት የኢትዮጵያን ባንዲራ በምታውለበልብ መለስተኛ የጭነት ተሽከርካሪ እየተመራ ነው። በዋሽንግተን ዲሲ ፖሊስና ስርዓት አስከባሪዎች እንደታጀበ ልዩ ልዩ የተቃውሞ መፈክሮችን እያሰማ ወደ ዩናይትድ ስቴትስ ምክር ቤት ያቀናው። አምባገነኖች የልማት አጋር አይደሉም፣ ዩናይትድ ስቴትስ በኢትዮጵያ የህግ ልዕልና መረጋገጡን መረጋገጥ አለባት፣ የምትሰጠውን እርዳታ ታቁም የሚሉ ሰልፈኞቹ ካሰሟቸው መፈክሮች ውስጥ ናቸው።
ጎሹ ገብሩ እባላለሁ። ከፍሎሪዳ ነው የመጣሁት።
የመጣሁበት ምክንያት ዛሬ በሀገራችን ለ25 ዓመት በህዝባችን እየደረሰ ያለ በደል፣ ስቃይ በወገኖቻችን በኦሮሞ ህዝብን በጎንደር አካባቢ ደግሞ በዚህ በወልቃይት በቅማንት እያሉ እየለያዩ ህዝባችን አደጋ ላይ ስላደረሱት ያንን ለመቃወም ነው የመጣሁት።
ሙህዲን መሐመድ ይባላሉ። ከዚህ ከዋሽንግተን ዲሲ አካባቢ የመጡ መሆናቸውን የነገሩኝ ሌላው ሰልፈኛ ኢትዮጵያውያን ጠላቶች አይደለንም ይላሉ።
በኢትዮጵያ ውስጥ የሚደረጉትን በደሎችን በቃ ለማለት በተጨማሪም ደግሞ የተለያዩ ሃይማኖትን፣ የዘርም፣ የተለያዩ የፖለቲካ ድርጅቶች አንድ ላይ ቆመን ጠላቶች አይደለንም እኛ ኢትዮጵያኖች ሁሉም አብረን ኖረናል ለወደፊት ምን እኖራለን ብለን የወያኔን ስራ ለማክሸፍ ብለን የተሰባሰብነው ዋናው አላማውም ይሄ ነው። እንግዲህ በቃ ለማለት ነው።
ዮሐንስ ታከለ እባላለሁ ከአስተባባሪ ኮሚቴ።
አቶ ዮሐንስ፣ ማነው ያዘጋጀው ይህንን ሰላማዊ ሰልፍ? ለምንስ ነው የተጠራው?
በመጀመሪያ ደረጃ እናመሰግናለን። በዋሽንግተን ዲሲና አካባቢ የሚገኘው ግብረ ኃይል ለረጅም ጊዜ ሲሰራ የነበረው ሰፋ ለማድረግ ጥሪ ባደረገው መሰረት በርካታ ኢትዮጵያን ድርጅቶች ከብሔር እስከ ብሔር ድርጅቶች ከኦርቶዶክስ እስከ ሙስሊም፣ ፕሮቴስታንት ሃይማኖቶች ሁሉም 21 ፖለቲካ ድርጅቶች በአጠቃላይ ተሰባስበን ይህን ሰልፍ ለማድረግ ከሁለት ወር በፊት እቅድ ያዘ ነው። ለሰልፉ ምክንያት የሆነን አንደኛ በኢትዮጵያ ውስጥ የሚደረገው አፈና፣ ግድያ፣ በተለይ ባለፉት ሁለት ወራት የመሬት መቀላመትን አስመልክቶ የኦሮሞ ወጣቶችን ጭፍጨፋ፣ እንዲሁም ደግሞ በአሁኑ ሰዓት በጋምቤላ የሚደረገውን እንዲሁም በጎንደር በቅማንትና በአማራ መካከል ያደረጉትን አሁን ደግሞ 1600 ኪሎ ሜትር ለሱዳን የሚሰጡትን እነዚህንና በሃይማኖት ጣልቃ ገብነት በመቃወም በአራት ዓመት የተካሄደው ግፍና መከራ አሁን የሚቀጥለውን ለመቋቋም ከዚህ በፊት ታይቶ በማይታወቅ መንገድ በህብረት በአንድነት ወጥተናል። ያደረገው ምንድነው? ያ አዘጋጅ ኮሚቴ የተስማማበትን ወረቀት ተስማምተን ያጸደቅነው የሁሉንም ችግር የሚዳስስ ወረቀት በመውሰድ ከአሜሪካ ውጭ ጉዳይ ሚኒስቴር የኢትዮጵያ ተወካይ ወይ አፍሪካ ተወካይ ወጥተው አስረድተን ተቀበለናል ወረቀቱን። በቀጣዩ ደግሞ በቀጠሮ እንደምንገናኝ ቀጠሮ ይዘናል።
ምንድነው በጽሁፋችሁ ያመላከታችሁት በዋናነት የጠየቃችሁት ምንድነው?
በዋናነት ምንድነው ኢትዮጵያ ውስጥ የሚካሄደውን የ25 ዓመት የግፍ አበላ በስፖንሰር በማድረግ አሜሪካ እንደ ዲሞክራት መንግስት ትረዳ የቆየችውን እንድታቆም ነው።
የኢትዮጵያን ኤምባሲ ምላሽም ሆነ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ደብዳቤውን ከተቀበለ በኋላ የሰጠውን ምላሽ ለማግኘት ያደረግነው ጥረት እስካሁን አልተሳካም። እንዳገኘን እናቀርባለን።
ወደ መጽሔት ዘገባው ተከታይ መጽሔት ዘገባዎች እናልፋለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
በሶማሌ ብሔራዊ ክልላዊ መንግስት በሲቲ ዞን በድርቁ ምክንያት ከወር በፊት ተከስቶ የነበረው አደጋ እንዳይደገም ለፌዴራል የአደጋ መከላከል ዝግጅትና የምግብ ዋስትና ዘርፍ ያስታወቁ መሆናቸውን ከዞኑ ሕዝብ የተሰየመ ኮሚቴ አባላት እንደሆኑ የሚናገሩ ሰዎች ገልጠዋል። በአካባቢው የሚሰጠው የእህል እርዳታ በቂ እንዳልሆነና ለአንዳንድ አካባቢዎች ጭራሽ እርዳታ እንዳልተሰጠም አስታውቀዋል። የችግሩ ዋና መንስኤም የመልካም አስተዳደር እጦት ነው ብለዋል የኮሚቴው አባላት። ዝርዝሩን መለስካቸው አምሃ የላከውን ዘገባ ያቀርባል።
በአሁኑ ጊዜ በሽንሌ ወይንም ሲቲ ዞን ያለውን ሁኔታ ለፌዴራል መንግስት ለማሳወቅ የተጻፈ ደብዳቤ ከተከሰተው ድርቅ ከፍተኛነት የተነሳ በርካታ ሰዎች ለመሞት እንደበቁና ቁጥሩን መግለጽ የሚያዳግት በርካታ የቤት እንስሳትም እንዳለቀ ይታወቃል ይላል። ይህን ጉዳት ከሶስት ወራት በፊት በስፍራው ተገኝተው የገመገሙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደነበሩ ደብዳቤው ገልጾ ወደፊት ተጨማሪ ጉዳት እንደማይደርስና መንግሥት ኃላፊነቱን ወስዶ ተገቢ እርዳታ እንደሚያደርግ ቃል እንደገቡም ይናገራል። ይሁንና ከዚያ ወዲህ የተደረገው እርዳታ በቂ አይደለም ሲሉ የኮሚቴው አባል አቶ አህመድ ሰምሬ ያብራራሉ።
እርዳታው መጥቷል። መንግስት ይህንን አዌር ሆኖ ቶሎ ደርሷል። ግን በቂ አይደለም ነው እኛ የምንለው። ያልደረሱ አካባቢዎችም እንዳሉ ነው የምናውቀው እና ለዚህ አዲስ አበባ የመጣ ነው መንግስትን እንዲያውቅና አስፈላጊውን እርምጃዎች እንዲወስዱ ነው። በአፋጣኝ አደጋ መከላከል ቢሮ መሄደናል። እስከ ኮሚሽነሩ ደርሙ ተገናኝታል። ኮሚሽነሩ እዛ አካባቢ የደረሰው አቶ መዚህ
ካሳን አግኝታቸው ነበር?
አዎ አግኝተናል። እሳቸውን አግኝተናል። በደንብ ነው የተቀበሉን። ያልደረሱን ቦታዎችን ኢንፎርሜሽን ሰጥተ ነው በአስቸኳይ እርምጃ እንደሚወስዱ ነው ያሳወቁ።
ያልደረሱ ቦታዎች እስቲ ማን ማን ናቸው?
አሁን ያልደረሱ ቦታዎች በየወረዳው ይኖራሉ። አሁን ለምሳሌ አይሻ ወረዳ ብንወስድ መርጉሉፍ እና ደወይኬል የሚባሉ አካባቢዎች ያልደረሰ ነው እንዳልደረሰ ነው የሰማ ነው። ሀደጋላ ወረዳ ደግሞ ገብለሉና ደሃዊ አካባቢ እንዳልደረሰ ነው የሰማ ነው።
ኮሚቴው ጉዳዩን ለፌዴራል መንግስት ካሳወቀ በኋላ ምን ለውጥ እንዳለ ለቀረበላቸው ጥያቄም አቶ አህመድ ድርቁ ሰፊ በሆነ የሀገሪቱ ክፍል የተከሰተ በመሆኑ የሥራ ብዛትና መደራረብ እንዳለ የአደጋ መከላከል ዝግጁነትና የምግብ ዋስትና ዘርፍ ሚኒስትር ዴኤታ አቶ ምትኩ ካሳ እንደገለጹላቸው፣ ግን በተቻለ ፍጥነትና አቅም በዞኑ እርዳታውን ለማዳረስ ጥረት እንደሚደረግ አቶ ምትኩ ቃል እንደገቡላቸው ገልጸዋል። የተከሰተውን ድርቅ ከባድነት የሚረዱት ቢሆንም ችግሩን ያባባሰው የመልካም አስተዳደር እጦት ነው ይላሉ አቶ አህመድ ሰምሬ።
ድርቁ አሁን እዛ አካባቢ የታየው ድርቅ አዛውንቶች ወይ ሸማግሎች እንደሚናገሩት 50 ዓመት እንደዚህ አይነት ድርቅ ተከስቶ ያልታየ ነው የሚሉት እና ይሄ ድርቅ ሊባባስ የቻለው ደግሞ መልካም አስተዳደር አለመኖሩ ነው። እዛ አካባቢ በወቅቱ ለመንግስት ማሳወቅ ሲገባቸው ወይም እርዳታ ማድረስ ሲገባቸው ደንታ የሌለው ሰዎች ነው እዛ የሚያስተዳድሩት እና ቀጥታ ክልሉ ወይም ዞኑ የመረጠው ተወላጆች ሳይሆኑ ከሌላ ቦታ መጥቶ ህገ መንግስቱን የኢፌዴሪ ህገ መንግስትና የክልሉ መንግስት ያላማከለ አሰራር ነው ያለው እና ለዛ ነው ችግሩ ነው የምንለው እኛ።
በዞኑ አለ ስለሚባለው ችግር የአደጋ መከላከል ዝግጁነትና የምግብ ዋስትና ዘርፍ ሚኒስትር ዴታ አቶ ምትኩ ካሳን ለማናገር ያደረግነው ጥረት ለጊዜው አልተሳካም። በጥረታችን ወደፊትም እንቀጥላለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ተከታዩ ዘገባ ደግሞ ወደ አዲስ አበባ ይመልሰናል። በአዲስ አበባ የባቡር ግንባታ ምክንያት ተነስቶ የነበረው የሰማዕቱ አርበኛ የብፁዕ አቡነ ጴጥሮስ መታሰቢያ ሐውልት በደማቅ ሥነ ሥርዓት ወደ ቦታው ተመልሷል። ሥነ ሥርዓቱ አርበኛው የተዘከሩበትን አጋጣሚ ፈጥሯል ይላል እስክንድር ፍሬው በላከው ዘገባ። ሐውልቱ የተመለሰው ትናንትና ነበር። ወደ እስክንድር ዘገባ እንለፍ።
የኢትዮጵያ ሕዝብ ለዚህ ለጠላት እንዳይገዛው ግዣለሁ። የኢትዮጵያ መሬት ጠላትን ብትቀበል የተረገመች ትሁን። በፈጣሪ በኢየሱስ ክርስቶስ ስም የተገዘተች ትሁን። በፋሺስት ጣሊያን ለፍርድ የቀረቡት አቡነ ጴጥሮስ ሐምሌ 22 1928 ለኢትዮጵያውያን ያስተላለፉት መልእክት ነው። በዚህ ሁለት ከረፋዱ 5 ሰዓት ከ15 የሞት ፍርዳቸው ተነበበ። ኮሪየሬ ዴላ ሴሬ የተባለው ጋዜጣ ወኪል እንደጻፈው የተከሰሱበት ወንጀልም ህዝብ ቀስቀሰዋል፣ እርሶም አመጸዋል፣ ሌሎቹም እንዲያመጹ አድርገዋል የሚል ነው። በዚህ ጊዜ ሁሉ ምንም ፍርሃት አይነበብባቸውም ነበር። የሞት ፍርዱን ያነብ የነበረው ጣሊያናዊ ዳኛ ግን ይንቀጠቀጥ፣ ታላቅ ፍርሃትን በፊቱ ላይ ይታይ ነበር። የጋዜጣ ወኪል ይቀጥላል። ከዚያም አቡኑ ወደ አንድ ግንብ ስር ተወሰዱ። ፊታቸውንም ወደ ግንቡ እንዲያዞሩ ተደረገ። 8 ወታደሮችም በአንድ ላይ ተኮሱባቸው። በዚያ ግን አልሞቱም። እናም ሌላ ወታደር በሶስት ጥይት የራስ ቅላቸው መጥቶ ገደላቸው። በግርማዊ ቀዳማዊ ኃይለ ሥላሴ አሳሳቢነት የመታሰቢያ ሐውልት የቆመላቸውም በዚህ አይነት ጭካኔ በተገደሉበት ቦታ አቅራቢያ ነው። በትናንቱ ሥነ ሥርዓት ላይ የተገኙት የጥርስ ሐኪሙ አለማየሁ ወልደአብ በታሪክ ወደ ኋላ ተመልሰው ያንን ቦታ ይመለከቱ ነበር።
አቡነ ጴጥሮስ ብዙ ለኢትዮጵያ ውለታ አሉና እዚች ቦታ ላይ ወደቁ ናቸው። እሳቸው እዚህ ወድቆ እዚህ ሐውልታቸው የተሰራቸው ነው። እዛ ጋደማ ነው የወደቁት። እዚህ ሰዎች ያሉበት ስር እሱ አጋ የወደቁበት ምልክት አለው እና ጥሩ እንትን ነው የተሰራው። በጣም ደስ የሚል ነው።
ግን ባልነበረበት ጊዜ አሁን ለጊዜውም ቢሆን ቦታው ላይ አልነበረም እና ምን አይነት ቅሬታ ፈጥሮ ነበረ?
ብዙ ቅሬታ ተሰኝተኛል። ራሴ በጣም እንደ በዚያ ያስቀሩታል ወይስ ይመጣል ብዬ ብዙ ቅሬታ ነበር። አሁን ሳውል በጣም እንደምነት ትክክለኛ የእሳቸው እንትን ነው ለማለት ነው የመጣው ለማየት።
የአዲስ አበባ የባቡር መስመር ከሚያቋርጣቸው የመሬት ውስጥ መተላለፊያዎች የአቡነ ጴጥሮስ አደባባይና ሐውልት አንዱ በመሆኑም ነው ሚያዝያ 24 2005 ከቦታው የተነሳው። እንደገና ወደ ቦታው ከመመለሱ በፊት አስፈላጊው ጥናት መደረጉንም የቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታ ተናግረዋል።
የቀላል ባቡር መስመር ዝርጋታ ፕሮጀክት መጠናቀቅንም ተከትሎ ሐውልቱን ለመመለስ የሚያስችሉ ጥናቶች ሲደረጉ ቆይተዋል። ጥናቶቹም በመሰረታዊነት ሐውልቱ ስር ባቡር የሚተላለፍ ከመሆኑ አንጻር ሊፈጠር የሚችል የንዝረት ስጋትን በዋናነት የተመለከተ ሲሆን አጋጣሚውንም ተጠቅሞ ለሐውልቱ ዘላቂ ደህንነት እንዲሁም ተደራሽነት የሚጠቅሙ አማራጮችንም መመልከትን ያጠቃለለ ጥናት ነበር። በተከናወነው ተከታታይ ሙያዊ ጥናትም በቀላል ባቡር መስመሩ ምክንያት ሊፈጠር የሚችለውን የንዝረት መጠን በዓለም አቀፍ ደረጃ ከአማካይ መጠን በታች እና ወደ ሐውልቱ ፍጹም በማይደርስ መልኩ መዋቅሮቹ መሰናዳታቸውን ለማረጋገጥ ተችሏል።
በትናንትናው ዕለት ደግሞ ሐውልቱ ላለፉት 3 ዓመታት በጊዜያዊነት ከቆየበት የብሔራዊ ሙዚየም ቅጥር ግቢ ተነስቶ በደማቅ ስነ ስርዓት ወደ ነበረበት ተመልሷል። ስነ ስርዓቱም እኚህ አርበኛ የተዘከሩበትን ሁኔታ ፈጥሯል። የአዲስ አበባ ከተማ ከንቲባ ድሪባ ኩማ ሐውልቱ የኢትዮጵያውያን የነጻነት ተጋድሎ ማሳያ እንደሆነ ተናግረዋል።
የአቡነ ጴጥሮስ ሐውልት ሲወሳ በአገራችን ኢትዮጵያ ላይ የፋሽስት ጣሊያን ወራሪ ኃይል ያደረሰው ጭቆናና በደል ለመታገል ቀደም ጠባቶቻችን ለነጻነታችን ያደረጉት አኩሪ ተጋድሎ የሚታወስ ነው። በአምስት ዓመቱ የፋሽስት ጣሊያ ወረራ ዘመን አባቶቻችን የብሔር የሃይማኖትና የአኗኗር ዘይቤ ሳይገድባቸው ለአገራቸው ሉዓላዊነት ስሉ ውድ ሕይወታቸው መሥዋዕትነት አድርጎ ዛሬ በነጻነት ለመኖር ያበቁን መሆኑን ዳግም የሚዘከርለት ልዩ አጋጣሚ በመሆኑ በኩራት ይዘከራል። የተከበራችሁ እንግዶች፣ የተወደዳችሁ የከተማችን ነዋሪዎች፣ የፋሽስት ጣሊያን አረመናዊ ድርጊት በድፍረት ተጋፍጦ በሰማዕትነት ያለፉት ብፁዕ አቡነ ጴጥሮስ ከአገራችን ባለውለታዎች መካከል በግንባር ቀደምትነት የሚጠቀሱ ናቸው።
የሐውልቱንና የአቡነ ጴጥሮስን ታሪክ ለታዳጊ ልጃቸው ሲያስረዱ ያገኘኋቸው አቶ አለማየሁ ዘርጋውም የርሳቸው ተግባር ለትውልድ መተላለፍ የሚገባው የአደራ መልእክት ነው ብለዋል።
እኔ በጣም እምመኘው ብቻ ሳይሆን ለመላ ኢትዮጵያ ለሀገራችን ለህዝቡ ሲሉ የተሰው ሰውዬ እጅግ በጣም ነው ደስ የሚለኝ። እጅግ በጣም ምክንያቱስ ለሀገር ነው። ማንም ትውልድ ይህችን የእሳቸውን አርአያ መያዝ አለብን።
ልጆትን ይዘው የመጡት አሁን አሁን ተመልከት እያሉ እያሳዩት ነበር ያየሁት።
አዎ በጣም ለልጄ አደራ ነው የምሰጠው፣ አደራ ነው የምሰጠው። አደራዬ ምንድን ነው? ሀገር ነው። ከሀገር የበለጠ ምንም የለም። አለ ሀገር ምንም ስለማይኖረ እንደው ትውልድ ሁሉ አደራ አደራ። አቡነ ጴጥሮስ ለ85 ሚሊዮን ህዝብ የሞቱ ናቸው።
እንደዚህ በእልልታ ለአቡኑ ያላቸውን አክብሮት ሲገልጹ ካገኘኋቸው ሴቶች አንዷ ወርቄ ዘነበም ሃይማኖታዊ ጽናታቸውን አድንቀዋል።
እኔ ያን ነጻነቴን ላከብር ነው። የነጻነት አባት ስለሆኑ የኦርቶዶክስም ደግሞ አባት ስለሆኑ ለዛ ላነግስ ነው።
አልነበረም ቦታው ላይ በዛ ጊዜ የተፈጠረው ስሜት ነበር።
እኔ በጣም አዝኜ ነበረው፣ በጣም ነው ያዘንኩት። ግን አሁን እግዚአብሔርን አመሰግናለሁኝ፣ ማለትም ቦታው ላይ ስለተተከለ ማለት ነው።
በጠላት እጅ የተሰዉት በጭካኔ የተገደሉት ኢትዮጵያዊ አርበኛ በትናንቱ ስነ ስርዓት አጋጣሚም ከ80 ዓመታት በኋላ ታስበዋል። ሐውልታቸውም በመሃል አዲስ አበባ እንደቆመ ገድላቸውን እንደመሰከረ ይቀጥላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። ወደሚቀጥለው ዘገባ እናልፋለን። ቀደም ሲል በዜናው እንደገለጽ ነው የጋምቤላ ክልል ልዩ ኃይል ትጥቅ ፈቶ ወደ ስልጠና እንዲገባ መደረጉን ያነጋገርናቸው የአካባቢው ነዋሪዎችና አንድ የወረዳ ምክር ቤት አባል አረጋግጠውልናል። በሌላ በኩል ደግሞ ጋምቤላ ክልል ውስጥ ከ80,000 በላይ ስደተኞች በተጠለሉበት ፑንዶ የስደተኞች ሰፈር ውስጥ በስደተኞች መካከል የተፈጠረ ጎራ የለየ ግጭት እንደነበር ተገልጧል። ሰለሞን አባተ ተጨማሪ አለው።
የጋምቤላ ጉዳይ ብዙ ሰው እያስጨነቀ ይገኛል። ጋምቤላ ውስጥ በሁለት ግለሰቦች መካከል የተነሳ የመሬት ይገባኛል ውዝግብና ግጭት ብዙ መዘዝ አስከትሏል። አንዱ ሌላኛው ላይ ተኮሰ። አንዱ የአኝዋክ ሌላው የኒዌር ብሔረሰቦች አባላት ናቸው። የተተኮሰበት ሆስፒታል ገብቶ ታከመ። ጉዳቱም የበዛ አልነበረም ተብሏል። ከዚያ በኋላ የቀጠሉ ችግሮች ግን የብዙ ሰው ሕይወት በልተዋል። እስከ ፑኝዶና እስከ ኢታንግ ተቀጣጥለዋል። በሀገሬው ሰው ላይ ብቻ ሳይሆን በስደተኞች ውስጥ መግባቱም ተሰምቷል። ዛሬ ወደ ፑኝዶ ደውዬ የጎግ ወረዳ ምክር ቤት አባሉን ኡመት ኡለሚን አነጋግሬ ነበር።
እሺ፣ እዚህ ከፑኝዶ ከስደተኞች ነው ብቻችን ነው የተጣሉ እንጂ ከኗሪ የፈጠረ ነገር የለም።
ስደተኞቹ እርስ በራሳቸው ነው የተጣሉት?
አዎ፣ መጀመሪያ ከኢታንግ የሆነ ነገር ፈጥሮ ነበር። ከኢታንግ ነው የመነሳይ ወደ ፑኝዶ ስደተኛ የደረሰ።
ኢታንግ የተነሳ ግጭት ነው ፑኝዶ የደረሰው?
አዎ።
ኢታንግ ውስጥ ምን ሆነ? ግጭቱ እንዴት ተከሰተ?
እዛ ጋ አንድ ሴት ነበረ። እዛ ጋ አንድ ሴት ገሎን ነበረ። ሴቷ አኝዋክ ናት። ገዳዩ ኗሪ ነው።
ሁለቱም ስደተኞች ነበሩ?
አይደለም፣ አይደለም፣ ኗሪ ናቸው።
ኢትዮጵያውያን ናቸው?
አዎ፣ ሁለቱም ኢትዮጵያዊ ናቸው።
በምንድን ነው የተገዳደሉት እነዚህ ሁለት ሰዎች?
እዛ ጋ ከሴት ምክንያትን ከሴት ምክንያት ነው ወደ ቤር የገባው። ወደ ቤርን የገባው ምንድን ነው? እዛ ጋ የሞተ ሴት ባለዋ ተነስቶ አንድ ንወር ገሏል። በእሷ ምክንያት ማለት ነው።
ለምን ገደሉ ባልየው? በግል ግንኙነት ምክንያት ነው ጸቡ መጀመሪያ የተነሳው?
አዎ፣ አዎ፣ በግል ምክንያት ነው።
እና እንዴት ሆኖ ወደ ፑኝዶ ተዛመተ ይሄ ችግር?
ያው ምንድን ነው ችግሩ? እዛ ጋ ረብሰ ጋምቤላ የፈጠረን ተቋም ውስጥ እነሱ ተበታትነው ግማሱን ከየወረዳ ነው ወደ ተቋም ውስጥ እዛ ጋ የሚኖሩ ማለት ነው። ከዛ ተማሪዎች ተበታትነው ግማሱ ወደ ፑኝዶ መጡ። ግማሱን እዚህ ጋር ሲመጡ እዛ ጋር ጋምቤላ እርስ በእርሳቸው ተበታትነዋል። ወታደር ተከፋፈሉ። ልዩል ማለት ነው፣ በዛ ምክንያት ማለት ነው።
ስለዚህ ምንድን ነው እያሉኝ ያሉት? ተማሪዎቹም እንደዚህ ወደ የትምህርት ቤቱ ሲዘጋ ወደ የአገራቸው ወደ የሰፈራቸው ሲመለሱ ያንን ይሄንን ቂማቸውን ይዘው ሄዱ። እንደገና ደግሞ የታጠቁትም እንደዚህ እርስ በራሳቸው ቅራኔ የፈጠሩ ነው የሚሉኝ።
አዎ
የመንግስቱ ታጣቂዎች
የመንግስቱ ለያይል ተከፋፈሉ።
እሺ እና ምን አደረጉ?
ተከፋፈሉን። አኝዋክ ወደ አኝዋክ፣ ኖር ወደ ኖር ነው ተከፋፈሉን። ከዛ ኦግያ ተነስተዋል በእርስ በርስ ማለት ነው።
እሺ በዚህ በጸጥታ ኃይሎቹ መካከል ማለት ነው?
አዎ። ከዛ ምንድን ነው ወደ ጎሳ ስለገባ እዚህ ፒኙዶ በብዛት እዚህ ያለን ስደተኛ ስለያለን ስደተኛ የኖር ስደተኛ አለ፣ ያኛው ስደተኛ አለ። አሁን ወደ ስደተኛው ስድ ያው ግፊቱን ገብቷል ማለት ነው። በኖር ሳይት እና በአኛዋክ ሳይትን ነዋሪዎች ወደ አኛዋክ ሳይት የሄዱን ሰው በጦር የተወጉን እንደዚህ ነው መነሳ የፈጠረ ያሁን።
እና እዛ የደረሰውን ጉዳት ያውቃሉ? አሁን እርስዎ ስንት ሰው እንደሞተ ስንት ሰው እንደቆሰለ?
አዎ ያውቃል።
ስንት ሰው ሞቷል ስንት ሰው ቆስሏል?
እሺ በአኛዋ ብሔረሰብ አንድ አሮጊት አንድ ወጣት ወንድ ነው፣ አንድ ህፃን ልጅ የሁለት አመት ይድበ። በኗር በኩል አንድ ሰው ነው የሞተ። አጠቃላይ አራት ሰው ማለት ነው። በዚህ በፒኝዶ ማለት ነው የፈጠረ
ፒኝዶ። ከመቼ ጀምሮ መቼ ነው ይሄ ነገር የተፈጠረው?
በቀን 24 አካባቢ ነው።
አሁን ባለፈው ሳምንት ውስጥ ማለት ነው።
አዎ አዎ።
እና ከዛ እሺ፣
በዛ ምክንያትን ባኛው ሳይት እዛ ያለን ችግር ስለፈጠሩ አሁን ተነስቷል። እዛ ትንሽ ሰው ነው እዛ ጋር ይቀሩ።
የት?
እዛ ካምፕ አኛው ሳይት ማለት ነው።
አኛው የስደተኞች ካምፕ ውስጥ?
አዎ።
ወጣ ሰው ከዛ ስደተኛው?
አዎ ፈርቷል።
የት ሄዱ ወጣው ስደተኞች?
እዚህ ጋር በአንድ ቋንቋ ስለሚገናኝ እዚህ ጋር ከህብረተሰብ ጋር ተቀላቀለን አሁን ያሉን።
አሀ። እንጂ ከካምፖች ውስጥ ወጥተዋል?
አዎ ግማሱ ወጥቷል፣ ግማሱ እየተመለሰን አሁን።
ስንት ስደተኛ ነበር እዛ ፒኝዶ ካምፕ ውስጥ የሚኖረው
አጠቃላይ?
አሁን
84,000
84,000 ስደተኛ ነው ለቆ የወጣው ካምፑን?
አይደለም፣ እዚህ 84,000 ኖር ብሔረሰብ በየል ብቻ ነው የሚኖረው። እኛው ብሔረሰብ በየል ብቻ ነው የሚኖረው። አሁን እዛ ጋ ትንሽ ነው። አኛኮች ወደ ትንሽ ነው ወደ 2,000-3,000 አይደርስ መስልኝ።
ሰሞኑን የተፈጠረው ሌላው ውጥረት የክልሉ ልዩ ኃይል ጎራ ለይቶ የመጋጨቱ ነገር ነበር። ስለዚህ ጉዳይም ወደዚያው ደውዬ አንድ የጋምቤላ ነዋሪ አነጋግሬያለሁ።
አሁን እንደ ከፍተኛ ችግር የሚታይን ያለው ፖሊስ ሳይሆን ፖሊስ ይሻላል አሁን ልዩ ኃይል የሚባል
እሺ ልዩ ኃይል እሺ
ልዩ ኃይል የሚባል ልዩ ኃይል አሁን በጣም ከፍተኛ ችግር እየፈጠሩ ነው፣ በግርግሩ ወቅት ማለት ነው።
እሺ ምንድን ነው እስኪ የተፈጠረው ይንገሩኝ።
አንደኛ አኛክ ወደ አኛክ ይወገናል፣ ኖር ወደ ኖር ይወገናል። ስለዚህ አንድ ቀምብ ስለሆኑ እነሱ ራሳቸው በሚጣሉበት ጊዜ በጣም ከፍተኛ ችግር እየፈጠረ ነው። እሱ ብቻ አይደለም፣ በተለይ ኖር ዞን የነበሩ ልዩ ኃይሎችን ከአስር በላይ ተገሏል።
የልዩ ፖሊስ አባላት
ማለት ነው። አንዳንድ ሰዎችን መጥፎ ጥሩ አመለካከት ያላቸው አንጃኮቹን በድግግ ወደ ሌላ ቦታ ያስገባሉ እና ከዛ በኋላ ራሳቸው ሄደው ወደ አንጃኮ አካባቢ ይሄዳሉ። ግን መጥፎ አመለካከት ያላቸው ሰዎችን ወደ ያሁኑ ሰዎች ሰው እየተገደለ ነበረ። ሁለተኛ በጆር አካባቢ በመጀመሪያ ደረጃ እነሱ ነው ተኩስ የከፈቱ። ከዛ በኋላ ከእነሱ ከአኛኩት ጋር ልዩ ኃይል ማለት ነው። እሱ አኛኩት ብቻ አይደለም፣ አራቱም ብሔረሰቦች ማለት ነው። አኛክ፣ መጃን፣ ኡኩ፣ ኩሞ አንድ ላይ ሆኑ ዳኝኞች ማለት ነው። አምስቱ ሰዎች እንዳንድ ላይ ሆነ እነሱ ራሳቸው ተገንተለው እንደገና መሳሪያ ወደ እነሱ አዙሩና ቱሪ እንደተፈጠረ ና ዛሰሱ ወደ ክልላቸው በዛ ሄዱ። ይሄ ነው በመጀመሪያ ደረጃ ተፈጠረ። አንዳንድ አካባቢዎችን እንደዛ ችግር ተፈጠሮ ነበር። ግን ልዩ ኃይል ነው ፖሊስ ችግር አልነበረም።
እና አሁን ይሄ አሁን ልዩ ኃይሉ በምን ሁኔታ ላይ ይገኛል?
አሁን ልዩ ኃይሉን መንግስት ያሰበ ነገር ምንድነው? ይነሱ ያለው መሳሪያዎች በሙሉ ለመንግስት አስተካክሎ እንደገና ታድሱ እንድሰጣቸው እንደዛ አይነት ውሳኔ ተወሰነ። አሁን ይሄ ስራ እየተሰራ ነው ያለን አሁን።
ስለዚህ ትጥቅ ፈተው ወደ ካምፕ ገብተዋል ማለት ነው?
አዎ አዎ። አንዳንዱ ብቻ ወደዛ ያልገባበት ሁኔታዎች ይኖራሉ። ለምን ከአንድ ሺ 400 አይል ነው ያለ በክልል ደረጃ ማለት ነው
ልዩ ኃይሉ
አሁን ወደ ካምፕ እየገባ ያለው ከዘጠኝ 960 በላይ ነው እዛ የገባው። አንዳንዱ ገና እየተፈለገ ነው ያለው። መሳሪያችሁ ወደ መንግስት እንዲገቡ ተደርጎ እንደገና ወደ አዲስ እንዲገቡ ክሬት የተደረገ ነው። ለምን እነሱ እንደዚህ ካልተደረገ ያለው ችግር የባሰ ስለሚሄድ ነው። ለምን በየብሔራቸውንም የተከፋፈለ ስለሆነ ነው።
ስለ ጋምቤላ የወቅቱ ሁኔታ ተጨማሪ ማብራሪያ ለመጠየቅ ወደ ክልሉ ባለስልጣናት ደውዬ ነበር። የክልሉን ምክትል ፕሬዚዳንት ኢንጂነር ኡሌሮ ኦፒዮን አግኝቼ ነበር። አሁን ያሉት ከጋምቤላ ውጪ መሆኑንና መረጃም እያሰባሰቡ መሆናቸውን ሰሞኑን ብደውልላቸው እንደሚሻል ነግረውኛል። ይህንኑ ይዤ ወደ እርሳቸውም ወደ ሌሎች ባለስልጣናትም ደውዬ የሚገኘውን ይዤላችሁ መለሳለሁ። በተጨማሪም በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ቢሮ ስለ ስደተኞቹ ጉዳይ፣ ስለ ደህንነታቸው፣ ስለ ሁኔታ እንዲሰጠኝ ማብራሪያ ፈልጌ በተደጋጋሚ እየደወልኩ ነው። ጥረቴ ይቀጥላል። ጋምቤላ ውስጥ ሰሞኑን በተፈጠሩ ግጭቶች አንዳንዶች ከ50 በላይ ሰው መገደሉን ቢናገሩም የመንግሥቱ ቃል አቀባይ አቶ ጌታቸው ረዳ የ14 ሰው ሕይወት መጥፋቱን ባለፈው ሳምንት ተናግረው ነበር።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ተከታዮቹ ዘገባዎች በአሜሪካ የወቅቱ ፖለቲካ ላይ ያተኩራሉ።
በዩናይትድ ስቴትስ ለፕሬዚደንትነት በእጩነት የቀረቡት የሪፐብሊካን ፓርቲው ተወዳዳሪዎች ነገ ኒውሃምፕሻየር ውስጥ ለሚካሄደው የመጀመሪያው ትልቁ የብሔራዊ ዘመቻው አካል ለሆነው ክርክር ራሳቸውን እያዘጋጁ ናቸው። የሪፖርተራችን ማይክል ብራውን ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል።
እጩ ተወዳዳሪዎቹ ከጠቅላላ ምርጫው በፊት ከትላንት በስቲያ ቅዳሜ ባደረጉት የመጨረሻው ክርክራቸው ላይ በተለይ የውጭ ጉዳይ ፖሊሲን በተመለከተ ጠንካራ አስተያየቶችን ነው የሰነዘሩት። በተቀናቃኞቻቸው ላይም ትችቶችን አቅርበዋል። በምሽቱ ክርክር ወቅት የኒው ጀርሲውን ዋና አስተዳዳሪ ክሪስ ክሪስቲን ያህል ከባድ ትችቶችን ያቀረበ ግን የለም። ገና ክርክሩ እንደ ተጀመረ ነበር በፍሎሪዳው የሕግ መወሰኛ ምክር ቤት አባል ማርኮ ሩቢዮ ላይ ያነጣጠሩ ትችቶችን ያዥጎደጎዱት።
እርስዎ እስከ ዛሬ በወሳኝ የአገሪቱ ጉዳዮች ላይ ተሳትፈው አያውቁም። በቃ እርስዎን ተጠያቂ ሊያደርግ በሚችል ትልልቅ ውሳኔ ላይ አልተሳተፉም።
እንደገና ወደ ውድድሩ የተመለሱት ጄብ ቡሽም ማርኮ ሩቢዮ ላይ ነበረ የወረዱት።
ማርኮ ሩቢዮ is a gifted politician and he may have the skills to be a president.
ማርኮ ሩቢዮ ተሰጥኦ ያላቸው ፖለቲከኛ ናቸው። ምናልባትም የዩናይትድ ስቴትስን ፕሬዝዳንት ለመሆን የሚያበቃቸው ችሎታ ሊኖራቸው ይችል ይሆናል። ያን ግን በአሮጌው መንገድ በባራክ ኦባማ ሞክረን መሪ አልተዋጣልንም። ያገኘነው ሀገሪቱን ለመከፋፈል የሚፈልግ ሰው ነው።
ማርኮ ሩቢዮ ባለፈው ሳምንት አዮዋ ላይ በተካሄደው ቅድመ ምርጫ ከተጠበቀው በላይ በሶስተኛ ደረጃ በማጠናቀቃቸው የሪፐብሊካን ፓርቲው ክንፍ በእጩነት ሊያቀርባቸው ይችል ይሆናል የሚል ግምት አሳድረዋል። በኒውሃምሸሩ ግን ቢሊየነሩ ቱጃር ዶናልድ ትራምፕ ናቸው የሕዝብ አስተያየት መለኪያዎችን እየመሩ ያሉት። በአዮዋ በሁለተኝነት በመጨረሻቸው እዚህ ኒውሃምሸር ላይ ጥሩ ውጤት ማግኘት ይጠበቅባቸዋል። ፕሬዚደንት ለመሆን በቂ ችሎታ ያለኝ እኔ ነኝ እያሉ ይፎክራሉ ዶናልድ ትራምፕ። በምሽቱ ከቀረቡ ከባድ የውጭ ጉዳይ ፖሊሲ ጥያቄዎች መካከል የሰሜን ኮሪያ ሚሳይል ሙከራ አንዱ ነበር። ሆኖም አንድ እንኳ እጩ ተወዳዳሪ አጥጋቢ ምላሽ ሳይሰጥ ቀርቷል። ትራምፕ ግን የሰሜን ኮሪያ ግዙፍ የንግድ ሸሪክ ቻይና በዚህ ጉዳይ ጣልቃ መግባት አለባት ብለዋል።
ኒውሃምሻየር የተባለችው በዚሁ በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ዘገባ ዙሪያ ስንቀጥል ማለት ነው። ኒውሃምሻየር የተባለችው በሰሜን ምስራቅ ዩናይትድ ስቴትስ የምትገኘው ክፍለ ግዛት በየአራት ዓመታቱ ቀዳሚ ፕሬዝዳንታዊ ምርጫ ስለሚካሄድባት በዩናይትድ ስቴትሱ የምርጫ ፖለቲካ ከፍተኛ ትኩረት ይሰጣታል። የአሜሪካ ድምፅ ሬዲዮ ብሔራዊ ዘጋቢ ጂም ማሎን ከማንቸስተር ኒውሃምሻየር በዘገበው መሠረት ለየት ያለው ነገር የክፍለ ግዛቱ ነዋሪዎች ፕሬዝዳንታዊ ተወዳዳሪዎችን ለመምረጥ ከመጀመሪያዎቹ ክፍለ ግዛቶች ውስጥ የመሆናቸውን ኃላፊነት ምን ያህል አክብደው እንደሚያዩት ነው። አዳነች ፍሳዬ ታቀርባለች።
በማንቸስተር ይካሄድ የነበረውን የሆኪ ጨዋታ ለማየት ከማሳቹሴትስ የሄደው ማይክ ኦሲንግ ኒውሃምሽር ቀዳሚ ፕሬዝዳንታዊ ምርጫ የሚካሄድበት ክፍለ ግዛት የመሆኗ ባህልን እንደሚያደንቅ ገልጿል።
ሁሉም ፖለቲከኞች ከብዙ ሰዎች ጋር ተገናኝተው እንዲነጋገሩ ያስችላቸዋል። ሀገሪቱ ስለምታስበው ነገርም ፍንጭ እንዲያገኙ ይረዳቸዋል።
አምበር ኤንራይት የተባለችው ደግሞ በክፍለ ግዛቲቱ ቀዳሚ ፕሬዝዳንታዊ ምርጫ መካሄድ የሚመርጡትን ፕሬዝደንት አስቀድመው ለማወቅ ይረዳቸዋል ትላለች።
It's really important for the people of New Hampshire to know.
የኒው ሃምፕሸር ህዝብ ቀጣዩን ፕሬዝደንት ለማወቅ ስለሚያስችለው ጠቃሚ ነገር ነው። ከተወዳዳሪዎቹ ጋር ተገናኝተው እጅ በመጨባበጥ ከሚመርጡት ተወዳዳሪ አፍ መልእክቱን መስማት ያስችላቸዋል ነበር ያለችው። ኒው ሃምፕሸር ተወዳዳሪዎችና መራጮች በቅርበት ተገናኝተው ሊነጋገሩ የሚችሉበት ቦታ ነው። ኢቫን ማርክስ ታዲያ በሚገባ ተጠቅሞበታል።
You know, it's a great state to be able to come out here and see them all.
የክፍለ ግዛቱ ነዋሪዎች ወጥተው ተወዳዳሪዎቹን ሁሉ ለማየት የሚችሉበት ቦታ መሆኑ ራሱ ትልቅ ነገር ነው። ሁሉንም አግኝተን ለማነጋገር በመቻላችን በጣም እድለኞች ነን። ይህንን እድል የሚያገኙት ሁሉም ክፍለ ግዛቶች አይደሉም። ተወዳዳሪዎቹ በአካባቢው ብዙ ስለሚቆዩም ልታገኛቸው ትፈልግ አትፈልግ እነሱን ማየትህ አይቀርም።
ኒውሃምሽር በተፈጥሮ ውበቷ ትታወቃለች። የትንሿ ከተማ ነዋሪዎች የአገር ወዳድነት ስሜት አላቸው። ነጻ አመለካከት ያላቸው የክፍለ ግዛቲቱ ነዋሪዎች አመለካከታቸው በየጊዜው ሊለዋወጥ ይችላል። ይህች ክፍለ ሀገር በየአራት ዓመታቱ ፕሬዝዳንታዊ ምርጫ በሚካሄድበት ጊዜ ማለት ነው ታሪክ የመስራት ኃላፊነት ተጥሎባታል። ነገ በሚካሄደው ቀዳሚ ምርጫም የኒውሃምሽር ህዝብ እንደገና ታሪክ ይሰራል።
ከምሽቱ 3 ሰዓት ከ42 ደቂቃ ሆነ አዲስ አበባ ላይ። ወደ ተከታዩ ዝግጅት እናልፋለን። ስፖርት ነው። አዘጋጅና አቅራቢ ሰለሞን ክፍሌ።
በእግር ኳስ ዲሞክራቲክ ኮንጎ ለሁለተኛ ጊዜ የቻንን ዋንጫ አነሳ። በአሜሪካን ፉትቦል የዴንቨር ብሮንኮ ቲም የብሔራዊ ሊግ ሻምፒዮን ሆነ። በአትሌቲክስ መሠረት መንግሥቱ የፓሪስ ማራቶን ሻምፒዮንነቷ ልትከላከል ነው የሚሉትን እናስቀድማለን። ሌሎች ዜናዎችም አሉን። አብረን እናምሽ። እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። ሰለሞን ክፍሌ ነኝ። ዲሞክራቲክ ኮንጎ የትላንቱን የቻን ማለትም የአፍሪካ ሀገሮችን ሻምፒዮና ውድድር በድል ለማጠናቀቅ የቻለው ማሊን 3-0 በፍጻሜው አሸንፎ ነው። ሜቻክ ኤልያ 2ና ጆናታን ቦሊንጊ 1 አግብተዋል ለቲማቸው። በቻን ውድድር ላይ የሚሳተፉ ተጫዋቾች በሙሉ በሀገር ውስጥ ሊጎች ብቻ የሚጫወቱ እንጂ ለውጭ ሀገር ቲሞች አይሰለፉም። ዲሞክራቲክ ኮንጎ ከዋንጫው በተጨማሪ 750 ሺህ አሜሪካ ዶላር ሽልማት ወስዷል። ሁለተኛው ማሊ 400 ሺህ፣ ኮት ዲቯር እና ጊኒ እያንዳንዳቸው 250 ሺህ ዶላር አግኝተዋል። በአሜሪካን ፉትቦል ዘንድሮ የብሔራዊ ሊጉን ሱፐር ቦል አሸንፎ ትላንት ማታ ዋንጫ የወሰደው የዴንቨር ብሮንኮ ቲም ነው። የካሮላይና ፓንተሮችን 24-10 ቀጥቶ ነው ሻምፒዮን የሆነው። ሳን ፍራንሲስኮ ካሊፎርኒያ አቅራቢያ በሚገኘው ሌቪስ ስቴዲየም የተካሄደውን 50ኛውን ሱፐር ቦል በቢሊዮኖች የሚገመት ሕዝብ በቴሌቪዥን ተከታትሏል። ፓንተርስ በዋና ኳስ አከፋፋዩ ካም ኑተን ተማምነው ነበር የገቡት። የብሮንኮ ከባድና ጠንካራ ተከላካዮች ፈጽሞ ያንቀሳቅሷቸው ግን አልቻሉም። ቮን ሚለር ውጤት ካስገኙ ተከላካዮች አንዱ እንዲህ ይላል።
We came into the game wanting to play our defense. You know, they had a great offense.
ወደ ጨዋታው ስንገባ መጠቀም የፈለግነው በዋናነት መከላከሉን ነበር። ተጋጣሚዎቻችን ደግሞ በጣም ጎበዝ አጥቂዎች እንዳሏቸው እናውቃለን። ኳሷን ይዘው ወደኛ መስመር ዘልቀው ሊገቡ እንደሚችሉም ተረድተናል። ስለዚህ በመከላከሉ ጸንተን ከተጫወትን በአሸናፊነት እንደምናጠናቀቀው ተገነዘብን። ያደረግነውም ይህንኑ ነበር ነው ያለው ቮን ሚለር። ቮን ሚለር የፓንተሮችን አከፋፋይ ካም ኑተንን ሁለት ጊዜ ጨምድዶ ሜዳው ላይ ያደባየ ብርቱ ተከላካይ ነው። የትላንቱ ሱፐር ቦል 50ኛው ወይም ወርቃማው የመታሰቢያ ዓመት ውድድር እንደነበር ይታወቃል። በአትሌቲክሱ ስፖርት ዜና በፓሪስ ማራቶን ያለፈው ዓመት ሻምፒዮኖች ኢትዮጵያዊቷ መሰረት መንግስቱና ኬንያዊው ማርክ ኮሪር ዘንድሮም በጎዳና ሩጫ ውድድር እንደሚሳተፉ ተዘግቧል። ኮሪር ባለፈው ዓመት የራሱን ፈጣን ጊዜ 2:05:49 በማስመዝገብ ነበር ያጠናቀቀው። ከ2:07 በታች ከሚገቡ ሌሎች 9 አትሌቶች አንደኛው ይሆናል። ዘንድሮ ሌላው ፈጣን የኬንያ ሯጭ 2:04:53 ያለው በርናርድ ኮችም ይሮጣል ተብሏል። የቀነኒሳ በቀለን 2:05:03 ሬኮርድ የሰበረው አትሌትም እርሱ መሆኑ አይዘነጋም። በሴቶቹ መሰረት መንግስቱ ያለፈውን ዓመት ማራቶን ያሸነፈችው ከራሷ ፈጣን ጊዜ ላይ 6 ደቂቃዎች ላጭታ ነበር። 2:23:26 ነው ያስመዘገበችው ሰዓት። በተከታታይ ሁለቴ የፓሪስን ማራቶን በማሸነፍ የመጀመሪያው አትሌት መሆን ከፈለገች መሰረት ከሶስት ሳምንት በኋላ በሚደረገው ውድድር ላይ ጥሩ አቋም ሊኖራት እንደሚገባ አያጠራጥርም። ኬንያዊቷ ጆርጂያ ሮኖ 2:21:39 ሌላይቱ ኬንያዊት ቤስሊን ጄፕኮሽ 2:24:44 አላቸው። የሚተኙላት አይሆኑም። የኔን በዚሁ ላብቃና ለሌላ የአትሌቲክስ ዜና ወደ አዲስ አበባ ልውሰዳችሁ። ገዛኸኝ ጽዮን መስቀል መስመር ላይ ነው። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። በእኔ በኩል የኦሎምፒክ ደግ አጭር ዜና አለኝ። ኢትዮጵያ በኦሎምፒክ ተሳትፎ ታሪኳ በተለይም በረጅም ርቀት ሩጫ በስነ ጥራት ቤቶቿ ተከታታይ ድሎች በማስመዝገብ ትታወቃለች። ከ54 ዓመት በፊት በሮም ኦሎምፒክ በሻምበል አበበ ቢቂላ አንድ ብሎ የተጀመረው አሸናፊነት በቶኪዮና ሜክሲኮ ኦሎምፒኮችን ድል አድራጊነቱ በቀጣይነት ደምቆ ተመዝግቧል። ከዚያም ወዲህ ቢሆን የድል ችቦውን የተረከቡት በድርብርብ ድል ካሸበረቁት መካከል እንደ ምሩጽ ይፍጠር፣ ቀነኒሳ በቀለና ጥሉሎች ዲባባ ያድሉት የኦሎምፒክ ጀግኖችን የወለደች ሀገር አሁን እንደተቃረበው የሪዮ ኦሎምፒክ ዝግጅቷን በጊዜ መጀመሯን የአምስትና 10,000 ሜትር ዋና አሰልጣኝ ሁሴን ሸቡ እንደሚከተለው ገልጸውልኛል።
በእኛ በኩል እንግዲህ ይህን ኃላፊነት ከተምንበት ከተሳስ ጀምሮ ስልጠናውን በአግባቡ ጀምረ ከ1 ጀምሮ አሁን እንግዲህ 3ኛ ወር ላይ ነው የምንገኘው። እኛ በእኛ በኩል ስልጠና በአግባቡ ለሪዮ ኦሎምፒክ ውጤት ሊያበቃ ነው የሚችል እቅራውትን ስልጠናችንን አግባቡ ጀምረን ነው አሁን 3ኛ ወር ላይ እንገኛለን። አሁን በሁሉም ውድድሮች ሚና ያስፈልጋል። ሚናዎቹ በየት በየት የሚገኙ ሚናዎች ናቸው ለኦሎምፒክ መግባት የሚያስችሉ ማለት ነው። ሁሉም በእርግጥ አትሌቶቻችን በብዛት አሁን በዘንድሮ ዓመት በብሔራዊ ቡድን ነው የተመረጡት። አምና በ2007 በዓለም አቀፍና በሀገር አቀፍ ባስመዘገቡት ውጤት መሰረት ነው አብዛኛው አትሌቶች በብሔራዊ ቡድን የተመረጡት። ከአሁን በኋላ ደግሞ ለሪዮ ኦሎምፒክ ሊያስመረጥ የሚችል ቀደም ሲል ያስመዘገቡት ሚኒማዎችም እንዳሉ ሆኖ ጊዜ አለው፣ ጊዜ ገደብ አለው። ከዚያ ጊዜ ጀምሮ በኋላ ደግሞ በተለያዩ እና የተለያዩ ሮፓ ሀገሮች፣ አሜሪካንም የተለያዩ ሀገሮች ለመወዳደር አትሌቶች የሚያስመዘግቡት ወቅታዊ ምንመና ወቅታዊ ብቃታቸው መሰረት ነው እንግዲህ አትሌቶቹ የሚመረጡትና ምንመና ለማምጣት ያስፈልጋል ማለት ነው። እንግዲህ መግቢያው ምንመና ነው እና እኛ በመሰረቱ ያው በተለይ 5000ና 3000 እኛ የሚመ ችግር ይመስለኝ
በብራዚል አስተናጋጅነት የሚደረገው 31ኛው የሪዮ ኦሎምፒክ የፊታችን ነሐሴ ወር 2008 ዓ.ም ይከናወናል። አሰልጣኝ ሁሴን ሸቡ ከአትላንታ እስከ ለንደን ኦሎምፒክ ማለትም በአምስት ኦሎምፒኮች በምክትል አሰልጣኝነት የሰሩ የካበተ ልምድ ያላቸው ናቸው። በዚሁ ላብቃ ሰለሞን፣ በእኔ በኩል ያለው ይኸው ነው።
አመሰግናለሁ ገዛኸኝ። እኔም በዚሁ አጠናቅቃለሁ። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰሎሞንና ገዛኸኝን ላመስግንና ወደ ተከታይ ዘገባ እንለፍ። አፍሪካ ነክ ርዕሶች
የሀገራዊ ውይይት መድረክ በሚል የተመሰረተው የተበታተኑ ኤርትራውያን ተቃዋሚ ኃይሎችን በማስተባሰብ በሀገሪቱ ለውጥ ለማምጣት በመጣር ላይ ያለው መድረክ አስተባባሪ ዶክተር አሰፋ ታህስተ ባለፈው ቅዳሜ በቀረበው ቃለ መጠይቅ በኤርትራ የለውጥ ድባብ እያንዣበበ እንደሆነ ጠቁመዋል። በነገራችን ላይ ዶክተር አስፋው መጀመሪያ ላይ ለፕሬዚዳንት ኢሳያስ አፈወርቂ ደብዳቤ ከጻፉት 13 ሰዎች አንዱ እንደነበሩም ገልጸውልናል። እናም የኤርትራውያንን ስጋት መሰረት በማድረግ ኢትዮጵያ በኤርትራ ላይ ያላት ስትራቴጂ ምን እንደሆነ ለመረዳት የመድረኩ ተወካዮች አዲስ አበባ ድረስ ተጉዘው ከጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝና ከሌሎችም ባለስልጣናት ጋር እንደተነጋገሩ እንዲሁም ሌሎችም ነጥቦች ማንሳታቸው ይታወሳል። ዛሬ ደግሞ የቃለ መጠይቁ የመጨረሻ ክፍል ይቀርባል። ያነጋገረቻቸው ይቅርታ አዳነች ፍሳዬ ነች፣ ከቆመችበት ትነሳለች።
ለመሆኑ በአሁኑ ጊዜ ኤርትራ ውስጥ ያለው ሁኔታ እንዴት ይገልጹታል?
አብ ኤርትራ ሕጂ ዘሎ እቲ መንግስቲ ካብቲ ህዝቢ ኣዝዩ እናተፈ
ኤርትራ ውስጥ በአሁኑ ጊዜ መንግስት ከህዝብ እጅግ እየተነጠለ ስለሄደ መጨረሻው ደረጃ ላይ የደረሰ ነው የሚመስለው። ተቃውሞን በሚመለከት ከታች ከህዝቡ ብቻ ሳይሆን በመሃልና በከፍተኛ ባለሥልጣኖች ሳይቀሩ እንዲህ መቀጠል ስለማይቻል ለውጥ መደረግ አለበት የሚል እምነት አላቸው። የስለላው መረብም ቢሆን ስለተዳከመ ግንኙነት ለማድረግ ከባድ አይሆንም። በቅርቡ የተካሄደው ከሳውዲ አረቢያ ጋር አጋርነት የተባለው ነገር ውጤቱም አዎንታዊ አልነበረም። ብዙ ኤርትራውያን በተለይም ከፍተኛ ባለሥልጣኖች አልተቀበሉትም። ከሳውዲ አረቢያ ጋር የተደረገው ግንኙነትም በተቀያያሪ የኤርትራ አቋም ምክንያት ጥርጣሬ ውስጥ በመግባታቸው ብዙም አልተራመደም። ከሁሉም የባሰው ደግሞ የኢትዮጵያ ተቃዋሚዎችን መልምሎ አሰልጥኖና አጠናክሮ የኢትዮጵያን መንግሥት ለመገልበጥ የተደረገው 10 ዓመታት የፈጀ እቅድ ሁሉ መክሸፉ ነው።
ከሸፈ ሲሉ እንዴት?
ቀዳይ ነገር እቶም ልማት ሰራዊት ዝበሃሉ ዘበሩ ደሚሄድ ዝበሃሉ
በመጀመሪያ ደረጃ እነዚያ የሰለጠኑ የተባሉት የደምሂት ሰራዊት እስከነ መሪያቸው ኢትዮጵያ ገቡ። የተቀሩት ደግሞ እነዚያ የደቡብ እንቅስቃሴ የተባሉትም መሪያቸው ይዞ በደቡብ ኢትዮጵያ በኩል ሊያስገባቸው ሲሞክር የኢትዮጵያ መንግሥት ድንበር ላይ ተቀብሎ አሰራቸው። በዚህ መልክ ውጥኑ ከሽፏል።
ኤርትራና ሳውዲ አረቢያ ጀምረውት የነበረውን የትብብር ስራ ከሸፈ ብለዋል እና እሱን እስቲ ትንሽ ቢያብራሩልን።
ከምትፈልጥ የመጀመሪያ ናይ ኤርትራ መርገጽ ኣብዚ ጉዳይ እዚ ምስ
እንደምታውቂው ኤርትራ መጀመሪያ ላይ የነበራት አቋም የመን ያሉትን በኢራን የሚደገፉ ሺያ ሁቲዎችን ትደግፍ ነበር። ምክንያቱም መጀመሪያ ላይ የሁቲ መልእክተኞች ቡድን አስመራ ነበር የሄደው። ከዚያ በኋላ ግን የኤርትራ መንግሥት አቋሙን ቀይሮ ከሳውዲ ጋር በመቆም ጸረ ሁቲ ሆነ። እናም የኤርትራ መንግሥት ሳውዲ አረቢያ የአሰብ ወደብን እንድትጠቀም በማድረግ ለማግኘት አስቦት የነበረው ጥቅም አንደኛ የኢሚሬት ኃይሎችና የሳውዲ ቃል ኪዳን የሚባሉት አገሮች ኃይሎች አሰብ ውስጥ ከሰፈሩ ወታደራዊ ኃይል የሚያሰፍርበት ግንባር ይቀንስለታል። ሌላው ዋና ዓላማ ደግሞ ገንዘብ ፍለጋ ነበር። በተጨማሪም ሁቲዎች የኤርትራን ደሴቶች ሊይዙ ይችላሉ። በአሁኑ ወቅት የመሳሪያ መግዛት ማዕቀብ ስለተጣለብኝ መከላከል አልችልምና ማዕቀቡ ይነሳልኝ የሚል ጥያቄ ለተባበሩት መንግሥታት ድርጅት ለማቅረብ ዕድል አግኝቷል። ሆኖም ደሴቶቹን ለመከላከል ማዕቀብ ይነሳልኝ የሚለው ጥያቄ ተቀባይነት አላገኘም። ሁኔታዎች የኤርትራ መንግሥት በፈለገው መንገድ ስላልሄዱ አሁን ውስጥ ውስጡን ከሁቲዎች ጋር እየተገናኘ ነው የሚል ወሬ የሳውዲ ጆሮ ላይ እንደ ደረሰና ጥርጣሬ ውስጥ እንደ ገቡ ይሰማል። ስለሆነም ኤርትራን ቃል ኪዳናቸው ውስጥ አላስገቡም። በደጋፊነት ደረጃ ብቻ ነው የያዟት። የጠበቀውን ያህል ገንዘብ እንዳላገኝም ይነገራል። ስለሆነም ይህ ሁሉ ተደማምሮ ተጀምሮ የነበረው ግንኙነት እየተዳከመ የሄደ ነው የሚመስለው።
እንግዲህ ኤርትራ ውስጥ አሁን ለውጥ የሚመጣበት ጊዜ የደረሰ ይመስላል ብለዋል እና ምን አይነት ለውጥ ነው ሊመጣ የሚችለው በኤርትራ?
ወል መቼም ክትንበየሉ ኣይትኽእል ንሃ እዚ ከምዚ ዓይነት ለውጢ ናቱ ውሽጣዊ ሕግታት ኣለዎ።
መቼም ለውጥ ሲባል የራሱ የሆኑ የውስጥ ሕጎች ስላሉት መተንበይ አይቻልም። ሆኖም ተጽዕኖ ማሳደር ይቻላል። መንግሥት በሰላም ማንኛውንም አይነት ዲሞክራሲያዊ እንቅስቃሴና ተቃውሞ ስለማይፈቅድ ለውጥ ሊመጣ የሚችለው በሕዝባዊ ወይም በወታደራዊ መነሳሳት ነው። እኛ በበኩላችን ሕዝባዊም ሆነ ወታደራዊ መነሳሳት መጥቶ የማያስተማመን ውጤት ከሚያስከትል በሰላማዊ መንገድ መልክ አስይዘን ዲሞክራሲያዊ ለማለት ባይቻልም አንድ በሕገ መንግሥታዊ መንገድ የሚተዳደርና በሕግ የሚገዛ ሥርዓት ለመመስረት ነው። ሁሉንም የሚያሳትፍ መድረክ ለመፍጠር ነው።
ኤርትራ ውስጥ የቀድሞ ባለስልጣኖች፣ ጋዜጠኞች እና ብዙ የታሰሩ ሰዎች እንዳሉ ይታወቃል። በተለይም የቀድሞ ባለስልጣኖች እና ጋዜጠኞች ብዙ የሞቱ አሉ ይባላል እና ባጭሩ በህይወት ይኑሩ አይኑሩ አይታወቅም እና ስለዛ ጉዳይ የሚታወቅ ነገር አለ በምን ሁኔታ እንደሚገኙ?
ሓደ ካብቲ ዝህዝን ነገር ኣዳርሽ እንታይ እዩ እዚ ኣብ ኤርትራ ዘሎ ስርዓት እቲ መባእታዊ ዝኾነ መሰላት ምሻሎ ናይ እሱር ኣይኽብርን እዩ።
በጣም የሚያሳዝነው ነገር አንዱ ኤርትራ ውስጥ ያለው ስርዓት መሰረታዊ የሆነ የእስረኞች መብት የማያከብር መሆኑ ነው። እነዚህ ሰዎች በደል ፈጽመዋል ተብለው ታስረዋል። በመጀመሪያ ደረጃ የሚጠበቀው ፍርድ ቤት እንዲቀርቡ ነው። መንግሥት ይህን አላደረገም ብቻ ሳይሆን ማንኛውንም አይነት ሰው እንዳያቸው እንዳይጠይቃቸው ተደርጎ በሕይወት ይኑሩ አይኑሩ ሊያውቅ የሚችለው መንግሥት ብቻ ነው። ከመንግሥትም እሱ ብቻ ነው ሊያውቅ የሚችለው፣ ፕሬዚደንቱ ማለቴ ነው። እነዚህ ሰዎች ከታሰሩ 15 ዓመታት አልፈዋል። ሆኖም ይኑሩ ይሙቱ የሚያውቅ ሰው የለም። በየጊዜው እዚያ የነበሩና አሁን ወደ ውጭ የወጡ ሰዎች የሚናገሩት ነገር አለ። እውነት ይሁን አይሁን ለማረጋገጥ አይቻልም። 15 ዓመታት ረጅም ጊዜ በመሆኑ ደግሞ የሞቱ ካሉም አያስገርምም። ስለ ሁኔታቸው በእርግጠኝነት የሚያውቅ ሰው ግን የለም። ኤርትራ ውስጥ ያለውን ሥርዓት ልዩ የሚያደርገው ይህ ነው። ሌላው ይቅር ለይስሙላ መንግሥቱ በሚቆጣጠረው ፍርድ ቤት አቅርቦ እንኳ ዕድሜ ይፍታህ ሊፈርድባቸው ይችል ነበር። ሰዎች እንዲጠይቃቸውን ማድረግም በተቻለ ነበር። ሆኖም ይህን እንኳ አላደረገም።
ዶክተር አሰፋው ተኸስተ፣ ከማብቃታችን በፊት እስካሁን ያልተገለጸ ካለና መናገር የሚፈልጉት ካለ?
ብዙሕ የብለይኒ ብሓቂ ግን እቲ ኣብ ኣዲስ ኣበባ ድርየናዮ ዝገበና ርክብ እቲ ኣብኡ ዝተረኣየ ልቦናን ኣኽብሮትን ክቕፅል ንፅበ።
ብዙም የለኝም በእውነቱ። ግን አዲስ አበባ ያደረግነው ግንኙነት አስተዋይነትና ያገኘነው ክብር እንዲቀጥል እጠብቃለሁ። በእኛ በኩል ደግሞ ተመሳሳይ አስተዋይነትና አክብሮት እንዲዳብር የምንታገል መሆናችንን ለማረጋገጥ እወዳለሁ።
እሺ፣ እንግዲህ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ።
እኔም አመሰግናለሁ።
እኛ ደግሞ አዳነችን እንግዳውንም ሶሎሞንንም እናመሰግናለን። ተከታዩ ጤና ነው። አዘጋጅና አቅራቢ ሶሎሞን አባተ።
ኤርትራ ወባን ልታጠፋ ነው ከዛሬ የጤና ርዕሶቻችን አንዱ ነው። ዚካንም እናነሳለን። በቅድሚያ ግን አንድ ባለፈው ሳምንት በዩናይትድ ስቴትስ የተወካዮች ምክር ቤት ውስጥ የተፈጠረ ታሪክ ላካፍላችሁ። ማርቲን ሽረክሊ የሚባል የ32 ዓመት ዕድሜ ያለው የቀድሞ ፋርማ ኩባንያ ዋና ሥራ አስፈጻሚ ለጥያቄም ለእማኝነትም በሕግ መምሪያ ምክር ቤቱ የክትትልና የመንግሥት ማሻሻያ ኮሚቴ ፊት ቀርቦ ተጠይቆ ነበረ። ጉዳዩ እንዲህ ነው። ሽሬክሊ የኩባንያው ዋና ሥራ አስፈጻሚ በነበረበት ወቅት ለአንዳንድ የካንሰር ዐይነቶችና ለኤድስ ሕክምና ቁልፍ ነው የሚባለውን ዳራፕሪም መድኃኒት ዋጋ በ5000% ድንገት እንዲያሻቅብ ያደርጋል። ይህ ማለት የዳራፕሪንን አንዲት እንክብል ዋጋ ከ$13.50 ወደ $700 እንዲተኮስ ይወስናል። ከ287 የኢትዮጵያ ብር አንዷ እንክብል ነች፣ ልብ በሉ፣ ወደ 14887 ብር ማለት ነው በዛሬ ምንዛሬ የአንዷ እንክብል ዋጋ እንደገና። እናም ሽሬክሊ ይህንን ጉዳይ እንዲያብራራ ነበር የተጠራው ወደ ምክር ቤቱ። የዩናይትድ ስቴትስ ሕገ መንግሥት 5ኛ ማሻሻያ ጥፋተኛ ነኝ አለማለትን ወይም በራስ ላይ አለመመስከርን እንደ መብት ይደነግጋልና ሽሬክሊ ይህንን መብቴን እጠቀማለሁ አንዳች አልተነፍስም ብሎ ዝም አለ። እንዲያውም ሲወጣ እንደ ራሴዎቹን ኤምባሲልስ ሲል በትዊቱ ለጓደኞቹ መልእክት ላከላቸው። በቀጥተኛ ትርጉሙ ለአማርኛ አይመችም፣ ያስተሳሰብም የአእምሮም ችግር ያለባቸው ለማለት ነው። እና ከዚያስ ምን ሆነ? የምሰማውን ተከታትዬ ያካፍላቸዋለሁኝ። ወደ ዚካ ጉዳይ ላንሳላችሁ። ለመሆኑ የኢትዮጵያ ጋዜጠኞች ስለ ዚካ ምን ያውቃሉ? ወደ አዲስ አበባ የጤና ጋዜጠኞች ማህበር ወይም ተነሳሽነት ወይም ኢኒሽቲቭ ደወልኩና ፕሬዚደንቱን ነዋይ ጸጋዬን አነጋግሬ ነበር።
ስለ ዚካ በጣም በሬዲዮም በቴሌቪዥንም ይዘገባል። እነዚህ እንግዲህ ከኢንተርኔት
ሰዓታችን እያለቀ ነውና ነዋይንና የማህበሩን ስራ በሌላ ዝግጅት ይዤላችሁ መለሳለሁ። ምክንያቱም ዚካ ዓለምን እያስጨነቀ ነው፣ ብዙ ርብርብ የሚጠይቅ ነውና ነው። የአፍሪካ መሪዎች ጸረ ወባ ጥምረት አልማ በሚል ምህጻርም ይታወቃል። ባለፈው ጥር 21 አዲስ አበባ ውስጥ በአፍሪካ ህብረት ዋና ጽህፈት ቤት የሽልማት ስነ ስርዓት አካሂዶ ነበረ። ዓላማው ወባን የሚያጠፉ ወይም ለማጥፋት የተቃረቡ ሀገሮችን መሸለም ነው። ኤርትራ በላቀ ውጤታቸው ከተሸለሙት ሀገሮች አንዷ ሆናለች። በነገው ምሽት ሙሉውን ዘገባ ይዘንላችሁ እንመለሳለን።
በነገራችን ላይ ሰሎሞን፣ ለዚካ ቫይረስ ማጥፊያ ፕሬዚዳንት ኦባማ 1.8 ቢሊዮን በጀት ከኮንግረስ ጠይቀዋል። አድማጮች፣ ፕሮግራማችን እየተጠቃለለ ነው። በእኛ በኩል ሰላም፣ ደህና ደሩ።